ይህ የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናምሽታችኋል የተከበራችሁ አድማጮች። የዕለተ ቅዳሜ ሰኔ 25 2014 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ ካሉን ቅንብሮች መካከል አንዱን እናስተዋውቅ።
የትኛውም ዓለም ግድያዎች ይካሄዳሉ፣ ግን እንደዚህ አይነት ዘግናኝ የሆነ ከአንድ ቤተሰብ አንድ አባት 22 ቤተሰብ 6 ልጆች 16 የልጅ ልጆችን ያጡበት ልጆቻቸውን ቤተሰቦቻቸውን ራሳቸውን የቀበሯቸው ሌላ የሚያካብር እንኳን አጡ። ሌላኛው አባት 12 የቤተሰብ አባላት ተገለውባቸው እሳቸውን ዛምናቸው አላህ ምን ነው ተውከኝ ነው የሚያሰኝ ድርጊት የተፈጸመ
ወለገረት ከእስቴ ፈምሰኒቲ ከወጋን ለማተ ሰደጠን ከደብሬቲ እጀና ኦንላይን ቀቡ ተኮፋል።
ወለጋ ላይ አሁን የተገደሉትም ሆነ ባለፉት 2-3 ዓመታት የተገደሉትን በተመለከተ የድርጅታችን አቋም አንድ ነው። እዚህ ሀገር ውስጥ በሁሉም ብሔረሰቦች ላይ እየተፈጸመ ያለው ወንጀል ገለልተኛ በሆነ አካል መጣራት አለበት የሚል ነው። የቀደሙት ዶክተር ሽፈራው ገሰሰ ሰሞኑን በጋራ ጋዜጣዊ መግለጫ ያወጡ 23 ኢትዮጵያዊ መሰረት ያላቸው ድርጅቶችና የማህበረሰብ ተቋማትን በመወከል የቀረቡ ሲሆኑ ተከትሎ የሰማችኋቸው ደግሞ በእንግሊዝኛው ምህጻረ ቃል ኦላ የኦሮሞ ቅርስ አመራርና የመብት ተሟጋች ማህበር የተባለው ቡድን ዲሬክተር ወይዘሪት ሴና ጅምጅሞ ናቸው። በቅርቡ በምዕራብ ኦሮሚያ በጊምቢ ወረዳ የተፈጸመውን በመቶች የተቆጠሩ ሰላማዊ ዜጎች ግድያ ተከትሎ የተለያዩ መግለጫዎችን ያወጡ በውጭ ሀገሮች የሚገኙ ድርጅቶችና የማህበረሰብ ተቋማትን በመወከል የቀረቡ ናቸው።
I want to emphasize here that the security, the peace and security remains.
ሰላምና ጸጥታ የመንግስት ቁልፍና ቀዳሚ አጀንዳ መሆናቸውን በአጥብቆት መናገር ፈልጋለሁ። የተወሰኑ ፈተናዎች ቢኖሩም የጸጥታ ዘርፉ ሊደገፍና በተልኮም ውጤት ያመጣ መሆኑ ሊታመን ይገባል።
ይሄኛው ደግሞ በተለያዩ የሀገሪቱ ወቅታዊ ጉዳዮች ዙሪያ ከትናንት በስቲያ ሐሙስ ለውጭ ጋዜጠኞች መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ሲዩ ጉዳዩን አስመልክቶ ከተናገሩት የተወሰደ ነው። ሙሉ ቅንብሩ ዜናውን ተከትሎ ይቀርባል። በመስተንግዶ አብራችሁ የማመሸው ቆንጂት ታዬ ነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። አብራችሁን እንድታመሹ ከወዲሁ በአክብሮት እንጋብዛለን። አሁን በቀጥታ ወደ ዓለም ዜና እንለፍ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ብልጽግና ፓርቲ የሰሜን ኢትዮጵያን ችግር ለመፍታት የሚደረገው ውይይት በአፍሪካ ህብረት አመቻችነት እንዲካሄድ መወሰኑን በአዎንታዊ መልኩ እንደሚመለከቱት የህወሓት ቃል አቀባይ አቶ ጌታቸው ረዳ ተናገሩ። ሙልጌታ አጽባሃ አጭር ተከባለው።
የህዝባዊ ወያነ ሐርነት ትግራይ ህወሓት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳ በወቅታዊ ጉዳይ በሰጡት መግለጫ ጦርነቱ በሰላማዊ መንገድ ለመፍታት ቀድሞም የትግራይ መንግስት ዝግጁ ነበር ብለው የብልጽግና ፓርቲ ጦርነቱ በሰላማዊ መንገድ ለመፍታት ውሳኔ ማስተላለፉ በአዎንታ የሚታይ ነው በማለት ገልጸዋል።
በእኛ እምነት ሰሜን ተባለ ትግራይ ሊፈጠረው የሚችለው መደናገር አንድ ነገር ሆኖ ከትግራይ ጋር ያለው ግጭት ከትግራይ ጋር ያለው ጦርነት በትግራይ ላይ ታወጀው ጦርነት በሰላማዊ መንገድ ለመፍታት በቃል ደረጃ የተገለጸ ዝግጁነት መኖሩ አንታዊ ነው ብለን ነው የምንወስደው።
ሰላማዊ መፍትሄ ለማምጣት በሚደረግ ጥረት ግን የኢትዮጵያ የመንግስት ባለስልጣናት የትግራይ መንግስትና ህወሓት የሚያጠለሹ ስም የማጥፋት ሂደት በከፍተኛ ደረጃ ቀጥሏል ሲሉ ከሰዋል። የተፈጠሩ ሁሉም ችግሮች ምንጭ ህወሓት ነው በማለት እየተገለጸ ነው ብለዋል አቶ ጌታቸው። የአፍሪካ ህብረት በሚደረግ ድርድር ሚና ሊኖረው ይችላል፣ ሆኖም ግን ለአብይ አህመድ አስተዳደር ብለው የጠሩት የኢትዮጵያ መንግስት በግልጽ የሚወግኑ የአፍሪካ ህብረት አመራር የሆኑ ግለሰቦች ነው የማንቀበለው ብለዋል። ሁለታችንን ያልተቀበልነው አደራዳሪም ሊኖር አይችልም በማለት ነው የገለጹት። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
በሌላ በኩል ባለፈው ሳምንት ስብሰባ ያካሄደው የብልጽግና ፓርቲ ማዕከላዊና ስራ አስፈጻሚ ኮሚቴ አባላት በጉዳዩ ላይ ተደጋጋሚ ስብሰባ ማካሄዳቸውን ይፋ ያደረጉት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሰሜን ኢትዮጵያን ችግር ለመፍታት ምክረ ሐሳብ እንዲያቀርብ የተቋቋመው ኮሚቴ ባቀረበው ምክረ ሐሳብ መሰረት የሰሜን ኢትዮጵያን ችግር ለመፍታት የሚደረገው ውይይት በአፍሪካ ህብረት አመቻችነት እንዲካሄድ መወሰኑን ይፋ ማድረጋቸው ይታወሳል። ፓርቲያቸው የሰላም አማራጮችን በሚመለከት የሚካሄድ ውይይት ለኢትዮጵያ እጅግ አስፈላጊ መሆኑን ድምዳሜ ላይ መድረሱንም ገልጸው ነበር። የሰላም ጥረቱ የማይሳካ ከሆነ ትንኮሳዎችን ለመመከት አስፈላጊ እርምጃ እንደሚወሰድ ድምዳሜ ላይ መድረሱን የተናገሩት ዶክተር ጌዲዮን በዚህ ረገድ መከላከያና ሌሎች የጸጥታ ተቋማት የጀመሩትን ጥረት አጠናክረው እንዲቀጥሉ ውሳኔ መተላለፉን መናገራቸው አይዘነጋም። አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። ናይጄሪያ የቻይና ዜግነት ያላቸውና ሌሎች የተጠለፉ ዜጎቿን አሰሳ ላይ ነች። የታጠቁ ሰዎች ማዕከላዊ ኒጀር በመትሰኘው የናይጄሪያ ግዛት የሚገኝን የማዕድን ማውጫ አጥቅተው አራት የቻይና ዜጎችን ጨምሮ በርካታ ሰዎችን ጠልፈው ከወሰዱ በኋላ የሀገሪቱ የጸጥታ ኃይሎች ጠላፊዎቹን ፍለጋ ላይ ናቸው። ረቡለት በተፈጸመው ጥቃት ቁጥራቸው በውል ያልታወቁ የማዕድን ማውጫ ሰራተኞች መገደላቸውን የሀገሪቱ ሚዲያዎች በመዘገብ ላይ ናቸው። በራቃት ናይጄሪያ የቻይና ዜግነት ያላቸው የማዕድን ሰራተኞች ሲጠለፉ በዚህ ዓመት ለሁለተኛ ጊዜ ነው። በካሜሮን ማየት የተሳናቸው ሰዎች የሚፈጸምባቸውን የሥራ መድሎ በመቃወም በዚህ ሳምንት አደባባይ ወጥተዋል። የዓይን እማኞች እንደሚሉት ፖሊስ ለተቃውሞ የወጡት እነኚህን ማየት የተሳናቸውን ሰዎች ሰብስቦ ከከተማው አውጥቶ የጣላቸው መሆኑን የዓይን እማኞች ተናግረዋል። በሞኪ ኤድዊን ኪንደስካ ከያውንዴ የተላከውን ዘገባ ደረጀ ደስታ ያቀርበዋል።
በካሜሩን በርካታ ቁጥር ያላቸው ማየት የተሳናቸውን ካሜሩናውያን ፖሊስ የፈጸመባቸውን ጥቃት ቢኖርም ይፈጸምብናል ያሉትን የሥራ መድሎ በመቃወም ለሳምንት የዘለቀውን ተቃውሞ ሰልፋቸውን አርብ ዕለትም በአገሪቱ ዋና ከተማ ያውንዴ ቀጥለውበት ውለዋል። ባለፈው ማክሰኞ በያውንዴ የጣለው ዶፍ ዝናብ ያልበገራቸው ማየት የተሳናቸው ሰዎች በአገሪቱ ዋና ከተማ በሚገኙት ዋና ዋና መንገዶች በዘጠኝ ተከፍለው ተቃውሟቸውን አሰምተዋል። መንገድና አቅጣጫ ለመለየት የሚይዙትን ነጫጩን ጠቋሚ በትሮቻቸውን ወደ ላይ በማንሳት የካሜሩን ፖሊሶች ጥቃት እንደሚፈጽሙባቸው ዓለም እንዲያውቅላቸውና መንግስትም የሥራ ዕድል እንዲሰጣቸው ሳምንቱ ሙሉ ሲጠይቁ ከርመዋል። የተቃዋሚዎቹ ቃል አቀባይ አርኖልድ ዲጂክሲ እንዲህ ይላሉ።
የመጀመሪያው ተቃውሞ የጀመረበት ሰኞ ቀን የካሜሩን ፖሊሶች ማየት የተሳናቸውን እነዚህን ሰዎች ነጭ በትሮቻቸውን ሰባበሩ፣ ልብሶቻቸውን ቀደዱ፣ እስከ 6 ሰዓታት ለሚደርስ ጊዜ አሰሩ። ማክሰኞ በጠቅላይ ሚኒስትሩ ጽህፈት ቤት ፊት ለፊት ተቃውሟቸውን ሲያሰሙ ወደ 60 የሚደርሱ አይነ ስውራን አባሎቻቸው ያሉበት ቡድናቸው በድጋሚ በፖሊሶች ጥቃት ደርሶባቸዋል። ፖሊሶቹ በአውቶቡስ ካጎሯቸው በኋላ ማየት የተሳናቸውን ሰዎች ከዋና ከተማው ያውንዴ አውጥተው በመጣል ቤታችሁ ፈልጋችሁ ተመለሱ ብለዋቸዋል።
ቪኦኤ ያነጋገራቸው የካሜሩን ፖሊሶች ህገወጥ ናቸው ያሏቸውን ማየት የተሳናቸውን ተቃዋሚዎችን ከመንገድ ለማስወገድ እርምጃ መውሰዳቸውን አምነዋል። በያውንዴ ዋና የፖሊስ ማዕከል የሚገኙ ባለስልጣኖች ግን ማየት የተሳናቸውን ሰዎች ከዋና ከተማው ያውንዴ አውጥተው በመጣል ስለቀረበባቸው ክስ ምንም ምላሽ አልሰጡም። የዓይን እማኞች ለቪኦኤ እንደተናገሩት ፖሊስ ማየት የተሳናቸውን ሰዎች በተለያዩ አቅጣጫዎች እያወጣ ከያውንዴ ውጪ ጥሏቸዋል። አንዳንዶቹ የተጣሉት እስከ 30 ኪሎ ሜትር ርቀት ላይ ነው። ተቃዋሚዎቹ ወደ ቤታቸው ለመመለስ ለቤተሰቦቻቸው መደወል ወይም አልፎ ሄያጅ ተሽከርካሪዎችን እርዳታ መጠየቅ እንደነበረባቸው ተገልጿል። የአገር ውስጥ መገናኛ ብዙሃን ማየት የተሳናቸው ሰዎች ባለፈው አሙስ ማኔዳ፣ ቡዌና ምንባልማዮ ከተሞች ጨምሮ በተለያዩ ከተሞች ፖሊሶች የሚያደርሱባቸውን ጥቃት ተቃውመዋል። ካሜሩን በአውሮፓ አቆጣጠር በ2010 ማየት የተሳናቸውን ጨምሮ ለአካል ጉዳተኞች ጥበቃ እንዲደረግ ሕግ አውጥታለች። ይሁን እንጂ ማየት የተሳናቸው ካሜሩናውያን ግን ብዙዎቹ ቀጣሪዎች ብዙም ተፈጻሚ ያልሆነውን ሕግ እንደማያከብሩ ይናገራሉ። የካሜሩን መንግስት ወደ 600 ሺህ የሚጠጉ ማየት የተሳናቸው ሰዎች በአገሪቱ ሲገኙ ጨርሰው ማየት የማይችሉ አይነ ስውራን ደግሞ ከአንድ ሚሊዮን በላይ መሆናቸውን ይናገራሉ።
አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜናዎችን አደመጥን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን ከአጭር ሞገድ መስመሮችና ከኢትዮሳት በተጨማሪ በዌብሳይታችን amharic.voanews.com ላይ በፌስቡክ ደግሞ @voaamharic ብላችሁ በቀጥታ ልታደምጡ ትችላላችሁ። የዓለም አቀፍ የግብርና ሽልማት ተሸላሚ ከሆኑት የመቀሌ ዩኒቨርሲቲው መስራችና የመጀመሪያ ፕሬዚደንቱ ከፕሮፌሰር ምትኩ ኃይለ ጋር የተደረገ ውይይት ወጣቶች የሚግባቡበትና በተለምዶ አራድኛ የሚባለውን ቋንቋ በማህበራዊ መገናኛ ከመታስተዋውቅ ወጣትና ከስነ ልሳን መምህር ጋር የተደረገ ቆይታ እንዲሁም የህዝብ ንብረት ሆኖ እንዲቆይ የተወሰነለት አንጋፋው የድሬዳዋው የምድር ባቡር ሁለገብ ሜዳ ጉዳይ እነዚህን ይዘን ከናንተ ጋር እናመሻለን። አብራችሁን እንድትቆዩ በድጋሚ እንጋብዝ። ወደ ቀዳሚው ቅንብር እንሻገር። በቅርቡ በምዕራብ ኦሮሚያ በጊምቢ ወረዳ የተፈጸመውን በመቶች የተቆጠሩ ሰላማዊ ዜጎች ግድያ ተከትሎ በተለያዩ የሀገሪቱ አካባቢዎች እየጨመረ የመጣው በንጹሃን ዜጎች ላይ የሚደርስ ጥቃት ከብዙዎች ዘንድ ከፍተኛ ቁጣና ተቃውሞ አስነስቷል። የዜጎችን ደህንነት ጥበቃ ዋስትና አስመልክቶም እነኚህ ግድያዎችና መፈናቀሎች መቼና እንዴት ነው የሚቆሙት የሚሉትን ጥያቄዎች ከሚያነሱት በርካቶች አንስቶ የክልልና የፌደራል መንግስቱን በተለያዩ ደረጃዎች ተጠያቂ እስከሚያደርጉት ድረስ የተለያዩ ድምጾች ይሰማሉ። የጊምቢውን ግድያዎች ተከትሎ የተለያዩ መግለጫዎችን ያወጡ በውጭ ሀገሮች የሚገኙ በርካታ ድርጅቶችና የማህበረሰብ ተቋማትን በመወከል የቀረቡ ሁለት ኢትዮጵያውያንን አነጋግረናል። በአንጻሩ ከተለያዩ ወገኖች ለሚቀርቡት ክሶችና ወቀሳዎች የኢትዮጵያን መንግስት ከፍተኛ ባለስልጣናት በማነጋገር ቀጥተኛ ምላሻቸውን ለማካተት ለቀናት ያደረግነው ጥረት ለጊዜው ባይሳካም ከትናንት በስቲያ ሐሙስ ለውጭ ጋዜጠኞች መግለጫ የሰጡትን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ጉዳዩን አስመልክቶ የሰጡትን አስተያየት ይዘናል። አሉላ ከበደ ነው ያሰናዳው፣ እንደሚከተለው ያቀርባዋል።
ኢትዮጵያዊ መሰረት ያላቸው ቁጥራቸው ከ20 በላይ የሚደርስ ድርጅቶችና የማህበረሰብ ተቋማት ሰሞኑን በጋራ ያወጡት መግለጫ ከመካከላቸው አንዳንዶቹ ቀደም ብለው በተናጠል ያወጡም አሉባቸው የኢትዮጵያ መንግስት ለተፈጸመው ወንጀል ኃላፊነት ወስዶ ገዳዮቹንና ተባባሪዎቻቸውን በአስቸኳይ ለፍርድ ካላቀረበ በተቃውሞ እንወስዳለን ያሏቸውን እርምጃዎች በመግለጫቸው ዘርዝረዋል። ድርጅቶቹም በመወከል ጉዳዩን አስመልክቶ የተናገሩት እዚህ ዩናይትድ ስቴትስ የቨርጂኒያ ክፍለ ግዛት ነዋሪው ዶክተር ሽፈራው ገሰሰ ናቸው።
ጽሑፉን ያወጣነው ወደ 23 ድርጅቶችንም ከዛ ውስጥ ወርልድ ዋይድ ኢትዮጵያን ሲቪክ አሶሲሽን ኔትወርክ ወይም ዊካን የሚል ብዙ የብዙ ሲቪክ ድርጅቶች ስብስብ አለ። ቪዥን ኢትዮጵያ አለበት፣ የጎንደር ህብረት ለኢትዮጵያ አንድነት፣ ግሎባል አሊያንስ ፎር ጀስቲስ እና የመላው ሸዋ ህዝብ ሁለገብ ዓለም አቀፍ ልማት ማህበር። እነዚህ አንዳንዶቹን ለመጥቀስ ያህል ነው። ሁሉንም 23ቱን አልጠቅስም። እነዚህ ናቸው ተባብረው መግለጫውን ያወጡት።
ተቀነባብሮ እየተፈጸመ ነው ሲሉ በተለያየ ደረጃም የኢትዮጵያን መንግስት ተጠያቂ ያደረጉት መግለጫውን ያወጡት ድርጅቶችና ተቋማት ለድምዳሜያቸው መሰረት ያደረጉበትን መሟገቻም እንዲህ ያቀርባሉ።
ባለፈው ሳምንት በምዕራብ ወለጋ በጊምቢ ወረዳ የደረሰው ዘግናኝ የዘር ማጥፋት ጭፍጨፋ ወይም ጄኖሳይድ ነው። ሁሉንም የጄኖሳይድን ዴፊኒሽን የሚያሟላ በአማራዎች ላይ አማራ በመሆናቸው ብቻ ተለይቶ ታቅዶ ከበላይ አመራር ሁሉ ከወረዳ ሁሉ አመራሮች ያሉበት ትእዛዝ ተሰጥቶ በእቅድ የተፈጸመ ግድያ ነው። እንዲሁ ዝም ብሎ የደረሰ አይደለም። የ15 ቀን ጨቅላ ሕፃን ሁሉ ሳይቀር ያለማረ ዘግናኝ የሆነ የዘር ጭፍጨፋ ነው የተካሄደው በአማራዎች ላይ እና በየትኛውም ዓለም ግድያዎች ይካሄዳሉ፣ ግን እንደዚህ አይነት ዘግናኝ የሆነ ከአንድ ቤተሰብ አንድ አባት 22 ቤተሰብ 6 ልጆች 16 የልጅ ልጆችን ያጡበት 22 ሰዎች ልጆቻቸውን ቤተሰቦቻቸውን ራሳቸውን የቀበሯቸው ሌላ የሚያካብር እንኳን አጥተው ሌላኛው አባት 12 የቤተሰብ አባላት ተገለውባቸው እሳቸውን ስላምናቸው አላህ ምነው ተውከኝ እኔን የሚያሰኝ እንደዚህ በምሬት አልቅሰው እኛን ሁሉ ያስለቀሱ ድርጊት ነው የተፈጸመው። ሌላኛዋ ወላሂ ከእንግዲህ አማራ አልሆንም እያለች የጮች እንዳልማሯት እንደገደሏት ነው። እንደዚሁም አንደኛዋ ደግሞ የእናቷ ሞታ የ15 ዓመት ጨቅላ ህፃን እግዚአብሔር ትረፊ ብሏት ተርፋ ተገኝታለች። እናቷ ሞታ የሞተችው እናቷ ጉዮ ተቀምጣ ማለት ትንፋሿ ተገኝቶ ተርፋለች። ይሄ በምንም መለኪያ የሌለው ዘግናኝ ጭፍጨፋ መንግስት መር የሆነ ምክንያቱም አንዳንድ ፖርቶች እንደወጡት የወረዳው አመራር፣ የወረዳው ኃላፊ፣ የወረዳው አስተዳዳሪ ደውለው እንዳሳወቋቸው የቀበሌ አመራሮች በሰራዊት ውስጥ ቆመው አምነዋል። ይሄ ሁሉ ሲሆን ጮኸዋል። ከዛ በፊት ይሄ ነገር እንደሚመጣ ታውቆ ድረስልን እያሉ መንግስት ባልደረሰም ሆን ተብሎ ተባብሯል። ካልተባበረም ደግሞ አለመከላከሉ ራሱ ያስጠይቀዋል እና መንግስት ኃላፊነቱን መውሰድ አለበት ማለት ይሄንን እንዳለ እንዳይሆን ማድረግ ነበረበት። ደግሞ ሆኖ ከተጀመረ በኋላ ማስቆም ሁሉ ይችል ነበር። ለሰባት ሰዓት የፈጀ ጭፍጨፋ ኦፕሬሽን ያካሄዱት ይሄንን ማስቆም ነበረበት። ይሄን ባለማስቆሙ ከተጠያቂነት አያመልጥም። አሁንም የተለያዩ እርምጃዎችን መውሰድ አለበት።
ከቅርብ ጊዜ ወዲህ በግራም በቀኝም በተሰለፉ ወገኖች እንደ ዘበት የሚቀርበውና የግፍ ግድያዎች በተፈጸሙበትም ጭምር በአብዛኛው ለስያሜው የተቀመጠውን ዓለም አቀፍ መዘኛ አያሟላም በሚል ተደጋግሞ የሚሰማ እጅግ ብርቱ መዘዝ እንዳለው የሚታመን ሐረግ እርሳቸውም በንግግራቸው ተጠቅመው ነበርና ለዚህስ ድምዳሜ መሰረታችሁ ምንድነው በሚል ለተሰነዘረላቸው ጥያቄም ምላሽ ያሉትን እንዲህ ነው ያቀረቡት።
እንግዲህ ይሄ ጀኖሳይድ የሚዘር ማጥፋት ዝም ብሎ በዘፈቀደ የሚነገር መሆን የለበትም። በተባበሩት መንግስታት በ1948 ጀኖሳይድ ኮንቬንሽን በተባለው ላይ በተለይም አንቀጽ 2 ላይ ማንኛውም ታቅዶ አንድን ጎሳ፣ ነገድ፣ ዘር ወይም ሃይማኖት ወይም ግሩፕ በሙሉ ወይም በከፊል ለማጥፋት የሚደረግ ግድያ ወይም ደግሞ ጉዳት ማድረስ ገደላ ብቻ ሳይሆን የተረፉት ራሳቸው እንኳን ያምሮ ጉዳት ደርሶባቸዋል ሜንታል ሃርም የሚለው ያምሮ ጉዳት የደረሰባቸው እነሱም ራስ ተዚያ ያጨቃላሉ አይደለም የሞቱት። ይሄ ሁሉ የተካሄደው ዝም ብሎ መጥቶ እንደ ሌሎች የሽብር ቡድኖች ያገኘውን የህብረተሰብ ክፍል ሁሉ አይደለም። አንድ ሁለት ብሎ ማማራዎቹ ተለይተው ታቀደ እንዳይወጡ ተደርገው እንዲጠፉ የተደረገ ነው። እና ስለዚህ ይሄ በሙሉ ያሟላል ስለሚያሟላ ነው እንጂ ምን ተጠቀመው እንጂ ዝም ብሎ ነገሮችን ሁሉ አምጥቶ ከመደረታ አንጻር አይደለም በደንብ ያሟላል።
በመግቢያው የተጠቀሰው በእንግሊዘኛው ምህጻረ ቃል ኦላ በግርድፉ ወደ አማርኛ ሲመለስ ደግሞ የኦሮሞ ቅርስ አመራርና የመብት ተሟጋች ማህበር የተባለው ቡድን በበኩሉ ኢትዮጵያ ውስጥ በፌደራል መንግስቱ በራሱ እየተፈጸሙ ናቸው ያላቸው እንግዲያዎች አስመልክቶ ሚዛናዊ ዘገባ ይቅርብ በሚል ርዕስ በቅርቡ ባወጣው ጋዜጣዊ መግለጫ ያሰፈረውን ፍሬ ነገርና ከቡድኑ መሪ ጋር ከተካሄደ ቃለ ምልልስ የተወሰደ ምላሽም አካተናል። ሰኔ 8 2014 ዓመተ ምህረት በርካታ ማኞችን ጠቅሶ 230 የአማራ ተወላጆች ኦሮሚያ ውስጥ በኦሮሞ ነጻነት ግንባር ተዋጊዎች ተገደሉ ሲል አሶሺየትድ ፕሬስ ሰኔ 10 2014 ዓመተ ምህረት መዘገቡን በመጥቀስ የተንደረደረው መግለጫ በምዕራብ ኦሮሚያ ጊምቢ ወረዳ በርካታ ቀበሌዎች ውስጥ የደረሰውን ሮይተርስን፣ ቢቢሲ የዜና ወኪልን፣ ዘ ጋርዲያንንና ኒውዮርክ ታይምስን ጨምሮ በርካታ የዜና ተቋማት መዘገባቸውን ይዘረዝራል። በማስከተልም የድርጊቱ ፈጻሚዎች በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ አቁመው ሰላማዊና ሁሉን አቀፍ ወዳለው ንግግር እንዲመጡም ጥሪ እናደርጋለን ብሏል። መግለጫው አክሎም ቡድኑ በምዕራብ ኦሮሚያ ተፈጸመ ያለውን ኢፍትሃዊነት በመቃወም የሚቆም መሆኑን ነገር ግን በኦሮሚያ በጠቅላይ ሚኒስትር አብይ አህመድ አስተዳደር ይበልጥ ተባብሶ እየቀጠለ ነው ያለው ከፍተኛ የሰብአዊ መብት ጥሰት አጠቃላይውን ገጽታ በሚያሳይ መልኩ በሚዛን መዘገብ አለበት ሲል ጠይቋል። ምንም እንኳን የመንግስት እቅድ ሁሉንም የኦሮሞ ነጻነት ግንባር ተዋጊዎች ደጋፊ አድርጎ የመሳል ዝንባሌ ቢሆንም አብዛኛው የኦሮሞ ተወላጅ አገሪቱ ለገጠሟት ፈተናዎች ሰላማዊ መፍትሄ እንዲመጣ የሚፈልግ ሰላማዊ ህዝብ ነው ብሏል። መግለጫውን ተንተርሶም የኦሮሚኛ ክፍል ባልደረባችን በፍቃዱ ሞረዳ በተለይ የሰሞኑ እንግዲያዎች አስመልክቶ ከድርጅቱ ዲሬክተር ኮይዘሪት ሴና ጅምጅሞ ጋር ካደረገው ቃለ ምልልስ ያገኘነው ደግሞ እንደሚከተለው ቀርቧል። ህጻናትና አረጋውያንን ጨምሮ ቁጥራቸው የበዛ ንጹሃን ዜጎች የተገደሉበትን የሰሞኑን የግንቢውን ግድያ አስመልክቶ ለቀረበላቸው ጥያቄ ሲመልሱም ከዚህ ቀደም ተፈጽመዋል ያሏቸውን ግድያዎች ጨምረው በገለልተኛ ወገን መጣራት አለበት የሚል ምላሽ ነው የሰጡት።
ወለጋ ላይ አሁን የተገደሉትም ሆነ ባለፉት 2-3 ዓመታት የተገደሉትን በተመለከተ የድርጅታችን አቋም አንድና አንድ ነው። እዚህ ሀገር ውስጥ በሁሉም ብሔረሰቦች ላይ እየተፈጸመ ያለው ወንጀል ገለልተኛ በሆነ አካል መጣራት አለበት የሚል ነው። ምክንያቱም በኦሮሞ ህዝብ ላይ ግድያ እየፈጸመ ያለው ሌላ ሳይሆን መንግስት ራሱ ስለሆነ ከርሱ ውጪ የሆነ አካል ነገሩን ማጣራት አለበት ብለን እናምናለን።
በአካባቢዎቹ የሚንቀሳቀሱት ታጣቂዎች ግድያዎቹን አልፈጸሙም ትላላቸው ሆይ ሲል በፈቃዱ ላነሳላቸው ጥያቄ ሲመልሱ ማህበራቸው በተለያየ አካባቢዎች ሰዎች ያለው መሆኑን የተናገሩት ወይዘሪት ሴና በኦሮሚያ አለ ያሉትን አደገኛ ሁኔታ በመጥቀስ ወደ አካባቢዎቹ በአካል በመሄድ ይህን የፈጸመው መንግስት ነው ወይም ይህን ያደረገው ሌላ አካል ነው ብለን በእርግጠኝነት ለመናገር አንችልም አንፈልግም ብለዋል። ቤተሰቦችን ጭምር ጠይቀን የመንግስት እጅ እንዳለበት ግን እናውቃለን ሲሉም ያን የቀደመ ክሳቸውን አጠናክረዋል።
ገሩ ዋንቶ ኮከቤት ነው ሪፖርት ይሄዱ ባፊልላ ከኢባተም አላካም
ግን አንድ የምናውቀው ነገር ብዙ ሪፖርቶች አውጥተናል። በመቶች የሚቆጠሩ ቤተሰቦችን በቪዲዮ ጭምር አነጋግረን ያወጣነው ሪፖርት አለ እና የመንግስት እጅ እንዳለበት እናውቃለን። ሌሎች ተዋጊዎች ስላደረሱት እስካሁን በተጨባጭ ያገኘነው ነገር የለም ማለት አንችልም። የተለያዩ ነገሮችን እንሰማለን ግን እስካሁን ዘግናኝ የሆኑ ድርጊቶች የሚፈጸሙት በመንግስት ኃይሎች እንደሆነ እየዘገብን ነው። የሌላውን 100% መናገር አንችልም።
በመቀጠልም በፈቃዱ ለነኚህ ግጭቶችና ግድያዎች መፍትሄው ምንድነው ሲል አነሳላቸው ጥያቄ ሲመልሱ መፍትሄውን እንደሚያውቁ ነገር ግን ዋናው ጥያቄ በስራ ላይ የሚሉበት ጊዜ መቼ ነው የሚለው ነው ብለው እንደሚያምኑ ተናግረዋል። እጅግ የከፋ ያሉትን ግድያ ጨምሮ ያችን ሀገር የገጠሙትን ድርብርብ ፈተናዎች ለመፍታት አማራጩ ሁሉንም ያካተተ ንግግር ብቻ ነው ይላሉ።
ቢስን ከስቲ ነምኒ አካ ሆሪ ሆሪ ገሊስ ኤጎር ለማንጅራ
እዚህ ሀገር ውስጥ ሰው የእንስሳን ያህል ክብር ሳይሰጠው እየታረደ ነው። ድርቅ አለ። ሀገሪቱ ጦርነት ውስጥ ነው የነበረችው። ሰው ለሁለት ዓመት ያህል ጊዜ አላረሰም። ወጣቶች ተሰደዋል፣ ከፊሉ ታስረዋል፣ ሌሎች ሞተዋል። የተቀሩት ታጥቀው እየተዋጉ ነው። ከ2020 ዓመተ ምህረት አንስቶ ይህ መንግስት በሀገራዊ ጉዳዮች ዙሪያ ለመወያየት በአስቸኳይ መቀመጥ ነበረበት። ሁሉም ወገኖች ኦሮሞው፣ አማራው፣ ሶማሌውና ሌላውም ህዝብ ተሳትፎበት እዚህ ደርሰናል። ይሄ መንግስት ይዘን የመጣነው መንገድ እዚህ አድርሶናል። ስለሆነም ከዚህ ውስጥ ለመውጣት የኢትዮጵያ ህዝብ ምን ይፈልጋል? የኦሮሞ ህዝብ ምን ይፈልጋል? የአማራ ህዝብ ምን ይፈልጋል? ምን ቢደረግ ይበጃል ብለን ቁጭ ብለን ካልተነጋገርን በስተቀር አሁን ባለው ሁኔታ እኔም በሜዳዬ ላይ ሆኜ አንተም በሜዳህ ላይ ሆነ የምንወስን ከሆነ እየተጨራረስን እንሄዳለን። በዚያም ላይ ድህነትና ረሃቡ እየጨመረ የሚሄድ ይመስለኛል።
በሌላ በኩል ቀደም ሲል ለተሰሙትም ሆነ ከተለያዩ ወገኖች ለሚቀርቡት ለነኚህ ክሶችና ወቀሳዎች የኢትዮጵያን መንግስት ከፍተኛ ባለስልጣናት በማነጋገር ቀጥተኛ ምላሻቸውን ለማካተት ለቀናት ያደረግነው ጥረት ለጊዜው ባይሳካም በመግቢያችን እንደጠቆምነው ከትላንት በስቲያ ሐሙስ ለውጭ አገር ጋዜጠኞች መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ጉዳዩን አስመልክቶ ሲናገሩ ከሰሞኑ ጥቃት በፊትም ሆነ በኋላ መንግስት ትኩረት ሰጥቶ እየሰራበት ነው ብለዋል።
I want to emphasize here that the peace and security remains
ሰላምና ጸጥታ የመንግስት ቁልፍና ቀዳሚ አጀንዳ መሆናቸውን በአጥቁሮት መናገር ፈልጋለሁ። ጸጥታን የማስከበር ዝርዝር ተግባር በተፈጥሮ ለየዕለት የህዝብ ግንኙነት ስራ የሚሆን አይደለም። እናም የተወሰኑ ፈተናዎች ቢኖሩም የጸጥታ ዘርፉ ሊደገፍና በተልኮም ውጤት ያመጣ መሆኑ ሊታመን ይገባል።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ከትላንት በስቲያ ሙስሊም ለውጭ ሀገር ጋዜጠኞች በሰጡት መግለጫ ጉዳዩን አስመልክቶ ከተናገሩት የተወሰደ ነበር የተከታተላችሁት። አድማጮች ቀደም ብለን እንደገለጽነው ጥቃቶችን ጨምሮ በኢትዮጵያ ባለው አጠቃላይ ሁኔታ ዙሪያ ምላሽ እንዲሰጡን ከፍተኛ የመንግስት ባለስልጣናትና የገዢውን የብልጽግና ፓርቲ መሪዎች ለማሳተፍ ባደረግነው ጥረት መገናኛ ብዙሃን በአመዛኙ ለኢትዮጵያ ሲዘግቡ በኢትዮጵያ ያለውን ሁኔታ ይበልጥ በማባባስ ስራ ነው የተጠመዱት። አብዛኞቹም ሰላም ከማምጣት ይልቅ ዘውግና ሃይማኖት ለይተው የብጥብጥ አዙሪት እንዲቀጥል የሚያደርግ ስራ ነው ያዙ ሲሉ አጥብቀው የተቹት የብልጽግና ፓርቲ የህዝብና የውጭ ግንኙነት ኃላፊ ዶክተር ቢክላ ሁሪሳ በተለይ ከአሜሪካ ድምጽ ጋር ለሚደረግ ቃለ ምልልስ ፈቃደኝነት አሳይተው በጊዜው ለስራ ጉዳይ ከተጓዙበት ከከተማዎች የነበሩበት ሁኔታ ግን ስለ ዝርዝሩ መነጋገር ባለመቻላቸው የቃለ ምልልሱን ይዘትም ሆነ ቃለ ምልልሱ የሚካሄድበትን ትክክለኛ ቀንና ሰዓት ለመወሰን በተቀጣጠርንበት የመጨረሻ ሰዓት በስልክ ልናገኛቸው ባለመቻላችን የታሰበው ለጊዜው ሳይሳካ ሊቀር ይችላል። ይሁንና ለእርሳቸውም ሆነ ለሌሎች ከፍተኛ የመንግስት ባለስልጣናትና የገዢው ብልጽግና ፓርቲ መሪዎች በኢትዮጵያ ወቅታዊ ጉዳዮች ላይ በተለይ ከአሜሪካ ድምጽ ጋር ለሚደረግ ቃለ ምልልስ ያቀረብነው ግብዣ አሁንም ክፍት መሆኑን ለመግለጽ እንወዳለን። መልካም ምሽት።
ዝግጅታችን ይቀጥላል። አብራችሁን ቆዩ። በነገራችን ላይ በዝግጅቶቻችን ዙሪያ አስተያየት ወይም ጥያቄ ካላችሁ የምትልኩበትን አድራሻ እናስታውሳችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
ቀጣዩ ዝግጅት ወደ መቀሌ ይወስደናል። የመቀሌ ዩኒቨርሲቲ መስራችና የመጀመሪያው ፕሬዝዳንት ፕሮፌሰር ምትኩ ኃይለ ከሁለት ሳምንታት በፊት ዓለም አቀፍ የግብርና ሽልማት አሸናፊ ሆነዋል። ፕሮፌሰር ምትኩ የግብርና ምርምር በማድረግና የግብርና ትምህርትን በማስፋፋት ባደረጉት አስተዋጽኦ ምክንያት ነው ሽልማቱን ያገኙት። ሽልማቱ የተሰጣቸው ዓለም አቀፍ የግብርናና ላይፍ ሳይንስ ከፍተኛ ተቋማት ከተባለ ማህበር ሲሆን ከርሳቸው ጋር ፕሮፌሰር ማርክ ቫን ሞንታጉ ከጌንት ዩኒቨርሲቲ ተሸላሚ ሆነዋል። ሁለቱም ተሸላሚዎች ያለፈው 2021 ዓመተ ምህረት የዓለም ግብርና ሎሬቶች ሆነዋል። ፕሮፌሰር ምትኩ ኃይለ አሁን የሚገኙት መቀሌ ሲሆን ሙልጌታ አጽባ አነጋግሯቸዋል። ወደ ቃለ ምልልሱ።
የመቀሌ ዩኒቨርሲቲ የመጀመሪያው ፕሬዝዳንት እንዲሁም መስራች ፕሮፌሰር ምትኩ ኃይለ በመጀመሪያ የዓለም አቀፍ የግብርና ሽልማት ሎሬት ተሸላሚ በመሆኑት እንኳን ደስ አለዎት ማለት ፈልጋለሁ።
እኔም እንኳን አብሮ ደስ ያለን። የሁላችን ሽልማት ስለሆነ ሁላችንም ስም ለማመስገን ወዳለሁ።
ይህንን ዓለም አቀፍ ሽልማት በግብርና ምርምር በመስራቱ እንዲሁም ደግሞ የግብርና ትምህርት እንዲስፋፋ በመስራቱ በተጨማሪም አርሶ አደር መሰረት ያደረገ የምርምር ስራዎች በመስራቱ እንደተሸለሙ ነው የተነገረውና ሽልማቱ እንዴት አዩት?
ሽልማቱ ቅድም እንዳልኩ ለሁሉም የተሰጠ ሽልማት ስለሆነ ከዛ አንጻር ነው ማየው። ምክንያቱም የተማርኩት እርሻ ከሱም ከእርሻም በላም ደግሞ ወደ ዋናው አፈር ለምን ስለሆነ ከመጀመሪያውም ከአርማያ ለተመረቅኩም ከዛም በኋላ እዛ ጀማሪ መምህር ሆኜ ከተቀጠርኩበት ጀምሮ እስከ መጨረሻ ፒኤችዲም እስካገኘውና እዛም በተለያየ በማስተማር በምርምር እና ማህበረሰብ አገልግሎትም በአመራርም ደረጃ የተለያዩ ስራዎች የሰራሁባቸው ስለሆነ ከዛም በኋላ ወደ ትግራይ የመጀመሪያው የህጻት ዝናብ ግብርና ኮሌጅ ሲቋቋም ይህን ኮሌጅ እንዳቋቋምና ኃላፊነቱን እንደተሰጠ ከዛ ቀስ በቀስም ወደ ዩኒቨርሲቲ ደረጃ የደረስንበት ስለሆነ የግብርና ትምህርት አስፈላጊ ነው ለህዝባችን። ከ85% በላይ ገጠር ነዋሪ በግብርና የተሰማራ ግብርና ደግሞ ለኢኮኖሚ ሰፊ አስተዋጽኦ ያለው ሴክተር ስለሆነ ለዛ ደግሞ የተሻለ ትምህርት የግብርና ትምህርት እንዲሆን ከጠርና ሰዎች አካል ሆኜም አባልም ሆኜ የግብርና ትምህርት ሰፊ ትኩረት እንዲሰጡ ከማድረግና እድሉንም ስላገኘ በዛ መልኩ በምናሰለጥናቸው ተማሪዎቻችን እና በምንሰጠው ደግሞ ክህሎትና ያስተሳሰብ ለውጥ በማምጣት በተወሰነ ደረጃ የግብርና ምርታማና ምርታማነትን ከፍ እንዲል የማድረጉም እድል በማግኘቴ እና ከብዙ ተማሪዎች ጋር ደግሞ በመጀመሪያ ዲግሪ በሁለተኛ ዲግሪ በፒኤችዲም ደረጃ ያስተማርኳቸው ተማሪዎች ሁሉ ከነሱም ጋር ባደረግናቸው ምርምሮች በግልም ባረኳቸው ምርምሮች እዛ ሁሉ ድምር ውጤት ነው ለዚህ ሽልማት ያበቃ።
ከዚህ ጋር ተያይዞ ሰፊ ምርምር ስራዎች እንደሰሩም ይታወቃል። ከ250 በላይ የምርምር ስራዎች ባለም አቀፍ ጆርናሎች አሳትመዋልና እነዚህ በጣም ብዙ ናቸው። በዋናነት በምን ዘርፍ ነው ትኩረት ሲያደርጉ የነበሩ እርሶ?
ምርምር ጽሑፎች በብዙ መልኩ ይታዩ ናቸው። መጽሐፍትም አሉ፣ ለፖሊሲም የሆኑም ለሌላ ቀጥታ ተግባራዊም የሆኑ ስራዎችም የተካተቱባቸው ጽሑፎች ናቸው። በአብዛኛው እኔ እንግዲህ ከመጀመሪያው ጀምሮ ስራው የነበረ ምርምር ዘርፌም ዋናው በተፈጥሮ ሀብት ላይ ነው። ከተፈጥሮ ሀብትም ደግሞ ስለ አፈር ነው። አፈር ደግሞ በሳይንሳዊ ይዘቱ እንደምናውቀው የብዙ ሁኔታዎች ጥምር ውጤት ነው። ከክላይሜት ጋር ይገናኛል፣ ከጂኦሎጂ ጋር ይገናኛል፣ ከእጽዋት ጋር ይገናኛል። ከሁሉም ስለሚገናኝ አፈር የተፈጠረውም ከነዚህ ድምር ውስብስብነት ስለሆነ አፈርን አጥንቶ አፈር ደግሞ ዋናው ለተክል ደግሞ አብቃይ ነው። አንድ ተክል የሚያስፈልጉትን ነገሮች ሁሉ አፈሩ ነው የሚሰጠው። ስለዚህ አፈሩን በደንብ ከተረዳ ነው ሌሎች የተፈጥሮ ጸጋዎቻችንን ልናቃቸው እንችላለን በሚል አቅጣጫ ከመጀመሪያውም ጀምሮ በዛ አቅጣጫ ሄደን የኢትዮጵያን አፈር የትግራይንም አፈር ሁሉንም እንወቅ የሚለው የመጀመሪያ ስራችን ነው የነበረው።
ከአርሶ አደር ጋር በቅርበት መስራት ወይም ደግሞ ምርምር ስራዎችን መፈጸም ውጤታማ ለመሆን ያለው ድርሻ ምን ይመስላል?
እንግዲህ መነሻችን ምንድን ነው የምንለው፣ ገበሬዎቻችን ዝም ብሎ አይደለም የሚያርሱት። የትኛው የአፈር አይነት መቼ እንደሚታረስ ያውቃሉ፣ መቼ እንደሚዘራ ያውቃሉ። በራሳቸው ትንበያም ዝናብም መቼ እንደሚመጣ ያውቃሉ። በአብዛኛው እንደውም ባደረግነው ጥናት የገበሬዎቻችን የመተንበይ አቅማቸውና ሳይንሳዊ ትንበያዎችም የሚገናኙበት ሀቆች አሉ፣ ሳይንሳዊ ሀቆች አሉ። እና ገበሬዎችን ይሄን ያወቁበት መንገድ የረዥም ጊዜ ልምዳቸው ነው። ስለዚህ ከነሱ ለምን አንማርም? አንድ ገበሬ ቀይ አፈር ነው መሬት ሲል ቀይ አፈር የሚያመጣው የብረት ንጥረ ነገር መኖሩ ሳይንስ ያውቃል። ስለዚህ ገበሬው አፈሬ ቀይ ነው በሚልበት ጊዜ ቀይ የሆነበትን ምክንያቱን በሳይንስ ተንትነህ ደግሞ ማሳየት ጥሩ ነው፣ ትክክል ነው። ይህን ያህል ይዘት ያለው የብረት ንጥረ ነገር ያለው የዚህ አይነት ከለር ያመጣል የሚለውንም ሳይንሳዊ የአፈር ሳይንስ ይዘቱ ደግሞ ያሳየናል። አፈሬ ጥልቅ ነው ይላል፣ ወፍራም አፈር አለኝ ይላል፣ ቦዳ መሬት ይለዋል። አንዳንድ ጊዜ ቦዳ መሬት ደግሞ ወይ ደግሞ ጥልቀት ያለው አፈር ስንል ደግሞ በሳይንሳው ከስንት ሴንቲሜትር በላይ ነው? 100 ሴንቲሜትር 200 ሴንቲሜትር ነው ወይ? ያ ወፈር ያለው አፈር ደግሞ ብዙ ውሃ እንደሚይዝለት ያውቃል፣ ብዙ ንጥረ ነገር እንደሚኖርለት ያውቃል። የሚተክለው ተክል ደግሞ ስሩ በስፋት እንደሚሄድለት ደግሞ ያውቃል። ይህን ደግሞ ወደ ሳይንሳዊ ለውጥ ደግሞ የማጥናቱ አዎ በዚህ መልኩ የሰየምከውም ሊያስኬድ ይችላል። ይሄ የሚጠቅመው ለምንድን ነው? የሳይንሳዊ ይዘቱን ካወቅን ወደ ኤክስቴንሽን ስራው ስንሄድ ለገበሬው በዚህ በቀይ አፈር ላይ ይህን ማዳበሪያ ከጨመርክበት የዚህን ያህል ምርት ታገኛለህ፣ ምርት ይጨምራል፣ ምርትሽ ይጨምራል። ሴት ገበሬዎችም ስላሉ እና እነዛን በምንልበት ጊዜ የሚሰጠው ኤክስቴንሽን ስራችን ሳይንስ አዘልነት እንዲኖረው በእውነት ላይ የተመሰረተ መሆኑ ዝም ብሎ ብድግ አድርገ ይሄን አድርግ የሚል ነገር እንዳይሆን ችግሩን ስናቅለት ነው ወደ ላብራቶሪም ገብተ ወደ መስክ ሙከራዎችም ወስደ እነዛን እንትኖች የምናወጣቸው። ገበሮቻችን እናዳምጥ፣ ሳይንሱ ስላለን ደግሞ በሳይንስ ላይ ተመስርተን ደግሞ የመፍትሄ ሐሳብ እናቀርብላችሁ። ያ የመፍትሄ ሐሳብ ይዘን ስንሄድ ደግሞ አዋጭ መሆኑንም አምነንበት ያ ገበረ ከከሰረ እኔም ከስር ያለ በሳይንስ የሚለውንም እምነት ይዘን ስለምንሄድበት ነው።
በዋናነት እርሶ በመርምር ስራ የሰሩት በተፈጥሮ ሀብት ጥበቃ ስራ ላይ ነውና በአሁን ጊዜ የትግራይ የተፈጥሮ ሀብት ስራ ምን እንደሚመስል እስኪ እንገሩኝ። ያለበት ሁኔታ እንደሚታወቀው በተለያዩ መድረኮች የትግራይ የተፈጥሮ ሀብት ስራዎች ለሽልማትም ቀርቦ እንደነበር ይታወቃል። አሁን ያለበት ደረጃስ እንዴት ያዩታል?
ተፈጥሮ ሀብት የትግራይ ምን ይመስላል ነው? ቅድም እንዳልኩ አፈሩ፣ እጽዋቱ፣ ጂኦሎጂው፣ ውሃው፣ ስነ ምህዳሩ፣ ክላይሜቱ ሁሉ እናጥናው ስንል ቀደም ሲል ተጥንትሉ ጊዜም የተጀመሩ ስራዎች ነበሩ። ጥልቀት ያላቸው አፈርና ውሃ ጥበቃ ስራዎች ነበሩ። ህዝቡም ነጻ በወጡት አካባቢዎች ላይ እስከ 40 ቀን የሚደርስ የነጻ ጉልበቱ በአመት እያፈሰሰ የሚሰራቸው ስራዎች ነበሩ። አብነታዊ መነሻዎቻችን ነበሩ። እነዚህ በችግር ጊዜ ውስጥም የተሰሩ አሁን ደግሞ በሰላም ጊዜ እምን ላይ እናድርሳቸው የሚለው ከፍተኛ የሆነ የህዝብ ንቅናቄ የታዩባቸው ስራዎች ነበሩ። ለውጦችም በከፍተኛ ደረጃ የሚታዩ ነበር። እንደውም አንድ ከኛ ጋር ለረጅም ጊዜ የተማራመረ ጓደኛችን ኔዘርላንድ ሰው ነው። በብዙ ጊዜ ትግራይ ውስጥ ይመላለስ ነበር እና ትዝ ይለኛል አንድ ኮንፈረንስ ላይ ግብጾች ፒራሚድን ሰሩ፣ የትግራይ ገበሬ ደግሞ ከዛ በላይ ደግሞ አካባቢውን ለውጦ በገንዘብ የማይገመት ስራ ሰርቶ አካባቢውን ለወጠ የሚል መነሻ አድርጎ ለመጀመሪያ ጊዜ አባሃው ከአብርሃ ጽሃ ሪዮ ላይ ሄዶ የተሸለመበትም መነሻው ይሄ ነው። ህብረተሰብ ከተባበረ በዛ ደረጃ አብርሃ ጽሃ እንግዲህ አንድ ጣቢያ ነው። በጠበያ ደረጃ የተሰራው አመራርም ህዝቡን አንቀሳቅሶ ደግሞ የመስራቱ ተሸላሚ አደረገው። ያ ደግሞ የተጨበጠ በአለም ደረጃ ተገምግሞ የተሰጠው ሽልማት ነው። ከዛ በኋላ ደግሞ ቀጠለና በ2017 የቀጣይ አመታት ፖሊሲ የሚል ድርጅት ደግሞ እንደዚሁ ከ101 ሀገሮች ጋር ተወዳድረን ትግራይ ኢትዮጵያን ወክላ ማለት ነው ተሸላሚ የሆነችው በእነዚህ ስራዎች ናቸው። በቀጣይ ላለው ትውልድ አሁን የምንሰራቸው ስራዎች አሁን ላለውም ተጠቃሚ የሆነ በቀጣይ ያለው ትውልድም ደግሞ እንዲጠቀምበት ደግሞ መሰረቱን እያደላደልነት እንሂድ በሚል አስተሳሰብ የተሰሩ ስራዎች ናቸው። በማንኛውም መለኪያ ማንም መጥቶም የሚያያቸው የነበሩ ናቸው። እንግዲህ ይሄ ጦርነት ከተደረገ ወዲህ በአብዛኛዎቹ እነዚህ ስራዎች ወድመዋል፣ ምሽግ ሆነዋል። የነበሩት ከሰው ንክኪ ተለይተው የነበሩ ደኖቻችንም እጽዋት በብዛት የበዛባቸውንም ተቆራርጠው አልቀዋል፣ ከስሏል። ለብዙ ዘመናት የቆዩ የጥድ፣ የወይራ፣ የዝግባ ትልልቅ ዛፎች ተቆርጠዋል፣ ምሽግ መስሪያ ሆነዋል፣ ወደ ሌላ አገርም ተወስደዋል። እነዚህ በምናይበት ጊዜ ያ ሁሉ ልፋት አንዴ ጥሩ ነገር ሊወስዱትም ሊያጠፉትና የማይችሉት ግን በእነዚህ ሁሉ አመታት የተሰሩት ስራዎች የክርሰ መሬት ውሃችን ከፍ ብሏል። በብዙ ቦታዎች አፈርና ውሃ አቀባ በተደረገባቸው ምንጮች ጎልብተዋል። ይህንን ሊያጠፉት አይችሉም። እነዚህ ውሃዎች ካሉ ቶሎ ብለን ወደ መስኖችን እንገባ እንችላለን፣ ሌላ ነገርም ልናደርግባቸው እንችላለን። ግን ያ ጦርነት ያመጣው ጥፋት ግን በተፈጥሮ ሀብታችን ላይ ከፍተኛ ውድመት ነው። ግን ደግሞ እኔ ምንጊዜም ጦርነት አሸንፌም የሚል እምነት አለኝ። ምንም ታሪክም አያሳየንም ሰላም ይመጣል። ህዝባችን ልምድ አለው። ያንም ከጦርነት ወጥቶ ነው እነዚህን ስራዎች ባለፉት 30 አመታት በደንብ አድርጎ ይሰራቸዋል። ይነሳል። በህብረት የሚሰራ ህዝብ ነው። ጊዜውን ለልማቱ የሚሰጥ ህዝብ ነው። በአቅሙ መሰረት ሊሰራበት የሚችል ነው። ወደ ተሻለ መንገድም እንወስዳለን የሚል እምነት አለኝ።
መጨረሻ ላይ ማነሳው ጥያቄ እንደዚህ አይነት ሽልማት እርሶ ባለም አቀፍ ደረጃ የተሸለሙት የሎሬት ሽልማት በዘርፉ ለተሰማሩ ባለሙያዎች ምን ያነሳሳል? ምንስ መልእክት አለው ብለው ያምናሉ?
ብዙ ወጣት ተማራማሪዎችና የበቁ ተማራማሪዎችም አሉን። ፕሮፌሰር ደረጃ ያደረሱ አሉ። ተባባሪ ፕሮፌሰሮች አሉ። እነዚህን ሁሉ በመናይበት ጊዜ ደፍረን በሽልማት እንዘጋጅ ነው የምለው።
አመሰግናለሁ።
እሺ ነው፣ አመሰግናለሁ።
ያራድኛ ቋንቋ የቀጣዩ ቅንብር ርዕስ ይሆናል። ኢትዮጵያውያን ወጣቶች ከቤተሰብ ከመምህራን ለየት ብለው በሚስጥር ለመግባባት እንዲሁም ለሽፈትና ለጨዋታ ሲሉ የተለያዩ ቃላቶችን በየጊዜው ይፈጥራሉ። እነዚህ ቃላት ታዲያ በተለምዶ ያራዳ ቋንቋ ይባላሉ። ኤደን ገረመው እነዚህን ቃላት ሁሉም ሰው እንዲረዳቸው ለማድረግ ማህበራዊ ሚዲያውን በመጠቀም መከተብ የጀመረች ወጣትና ስለ አራዳ ቋንቋ ምንነት በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር የሆኑትን ፕሮፌሰር ዘላለም ሊየውን አነጋግራ ተከታዩን አቀናብራለች።
ትላንት ኮሶ ጠጣው፣ ዛሬን መረረኝ፣ እስቲ አራዳ ልውጣ፣ ብርቱካን ባገኝ ተብሎ ቅኔ የተቀኘለት የአዲስ አበባ ከተማው የቀድሞ አራዳ የአሁኑ ፒያሳ በዘመኑ ብርቱካን ተብሎ የተገለጹት ቆነጃጀት ብቻ ሳይሆኑ ለየት ያሉና ሰወር ያሉ ቃላቶችን የሚጠቀሙ ወጣቶች የሚተራመሱበት ነበር። እነዚህ ቃላቶች ታዲያ ለዘመናት ያራዳ ቋንቋ ተብለው በየጊዜው እየታደሱ እየተቀያየሩ በየሰፈሩ በየክልሉ በየቀየው እየተወለዱ እያደጉ እየሞቱ ዘልቀዋል። በአዲስ አበባ ዩኒቨርሲቲ ከ30 ዓመታት በላይ የስነ ልሳን ትምህርት ክፍል ያስተማሩት ፕሮፌሰር ዘላለም ሊዮን መጀመሪያ የጠየቅናቸው ታዲያ አራዳ ማለት ምን ማለት ነው ስንል ነበር።
አራዳ እንግዲህ በአማርኛ መዝገበ ቃላት አንድ ወደ ከፍታ ቦታ የሚያወጣ መንገድ አይነት ነገር ብለው የሚተረጉሙት አሉ። የገበያ ቦታ ብለው የሚተረጉሙት አሉ። ለማንኛውም ግን የቦታ ስም የነበረ በኋላ ደግሞ እዛ አካባቢ ተወልደው ያደጉ ልጆች ራሳቸውን ከሌሎች አካባቢ ልጆች ለመለየት የራሳቸው ቃላት እየፈጠሩ የገቡበት በአንድ ቃል በሁለት ቃል እየተጀመረ እየሰፋ የሄደ ራሳቸው ሚስጥር ለማውራት ከአካባቢያቸው ካሉ ሰዎች፣ ከፖሊሶች ሊሆን ይችላል፣ ከጸጥታ ሰዎች ሊሆን ይችላል፣ ከወላጆቻቸው ሊሆን ይችላል፣ ከመምህራኖቻቸው ሊሆን ይችላል፣ ተለይተው በተለየ ሁኔታ ለመግባባት የተፈጠረ የመግባቢያ መሳሪያ። በዚህ በአራዳ ቋንቋ ላይ አንድ ሁለት ጥናቶች አይቻለሁ። አንዱ ማህሪ ዘመላክ ይባላል። ለዛው እናንተ አገር አሜሪካን ሊኖር በፊት የኔ ተማሪ የነበረ የጻፈውን አይቻለሁ። አንድሪያ ሆሊንግተን የምትባል አንድ ጀርመናዊት የጻፈችውም አለ በዚህ በአራዳ ቋንቋ ላይ። ሌሎችም የጻፉት ጽሁፍ አለ እና ምንድነው አነሳሱን እድገቱን አንዳንዴም ሊከስም ይችላል። በየአፍሪካ ከተሞች ናይሮቢ ቢኬት፣ ሌጎስ ቢኬት ወይም ጆሃንስበርግ ቢኬት አሉ እንዲህ አይነት የከተሜ ቋንቋዎች እና ቅድም እንዳልነው አሁን አራዳ ሲተረጎም የቦታ ስም፣ የገበያ ስም ወይም የከፍተኛ ቦታ የሚወስድ መንገድ ስምን ብለን ብንተረጉመው አሁን ሰው አራዳን የሚተረጉመው የቀልጣፋዎች አራዳ የቀልጣፋ ብልጣብልጥ የሆኑ ወጣቶች፣ የከተማ ልጆች ብለው የሚተረጎሙ አሉ። አንዳንዶች ደግሞ አራዳ የሚለውን ቃል በተለየ መንገድ ሊተረጉሙት ይችላሉ። ማለት እንዲህ ከቅልጥፍና፣ ከብልጥነት፣ ከከተሜነት ወጣ ባለ መንገድ በዚህ ሱስ የተጠመደ፣ በዛ ሱስ የተጠመደ እንደዛ አይነት ትርጉም የሚሰጡት አሉ ጥናቶች ላይ እንደሚመለከተው።
ይሁን እንጂ የአራዳ ቋንቋ የሚባለው ቋንቋ የሚለውን መስፈርት የሚያሟላ አይደለም ይላሉ ፕሮፌሰር ዘላለም።
እንግዲህ የአራዳ ቋንቋ እኔ አራዳ ሆኜ ባላየውም ቋንቋነቱ ተጠራጣሪ ነው። የአራዳ ቋንቋ የአራዳ ልጆች መግባቢያ መሳሪያ ነው ብንልም አራድኛ የሚልም ለከንዳማርኛ እንደእንግሊዝኛ አራድኛ ብለውም ሰሚያውጡለት ይመስለኛል። እንግዲህ ቋንቋ እንደምንለው እንደ አማርኛ ወይም እንደ ኦሮምኛ እንደእንግሊዝኛ እንደአረብኛ ራሱን የቻለ ብዙ ተናጋሪዎች አሉት። ሙሉ ሰዋሰው ያለው ቋንቋ ነው ልንል አንችልም። ግን የአራዳዎች ወይም የአራዳ ልጆች፣ የከተማ ልጆች፣ በተለይ ደግሞ የመሀል ከተማ ልጆች የመግባቢያ መሳሪያ ነው። በዚህም መጠነኛ ቃላትን ይዞ እነዛው አራዳ ነን የሚሉት የህብረተሰብ ክፍሎች በአብዛኛው ወጣቶች የሚግባቡበት የመግባቢያ መሳሪያ ነው ማለት ነው። ምንች
አንድ ቋንቋ ቋንቋ ለመሰኘት አረፍተ ነገር ኖሮት የተወሰኑ የህብረተሰብ ክፍሎች የሚግባቡበት የአፍ መፍቻ ቋንቋ መሆን የሚችል ሰዋሰው ያለውና ሌሎችም ባህሪያት ያሉት እንደሆነ ፕሮፌሰር ይገልጻሉ። በዚህ መልኩ ደግሞ የአራዳ ቋንቋ ከመግባቢያነት ሊያልፍ አይችልም ይላሉ። የአራዳ ቋንቋ ቃላቶች ታዲያ በዚህ በማህበራዊ ሚዲያ ዘመን በኢንስታግራምና በፌስቡክ ላይ እያሰባሰቡ ከነትርጓሚያቸውና ከነተፈጠሩበት አካባቢ የሚሰድዱ ወጣቶች ይገኛሉ። ከነዚህ ወጣቶች መካከል አንዷ የሆነችው ህይወት አበበ ከአመታት በፊት በገጠማትና ጥያቄን ባጫረባት ቃል የተነሳ አራድኛ የተሰኘ ገጽ ያው ልታደርግ ትችላለች።
የመጀመሪያ ያሰብኩት ከአራት አመት በፊት ነው እና ያኔ እንዲሁ ከተማ ውስጥ የሆነ ቃል ሰማና ከየት ነው የመጣው ይሄ ቃል? ማን የፈጠረው? ምን ማለት ነው ራሱ የሚለውን ሁሌ ግራ የሚያጋባኝ ነገር ነበርና እንዴት ቋንቋ ራሱ እንደሚቀየር እንዴት እንደሚያደርግ ሳስብም ሁሌም ኢንትረስት የሚያደርገኝ ነገር ነበርና ከዛ ምናልባት በሶሻል ሚዲያ ሰዎችን ብጠይቅ እና ብዙ ቃላት ቢሰበሰቡ እና ሌሎች ሰዎች ሼር ካደረጉ ሁላችንም መግባባት እንችላለን ብዬ አስቤ ነው።
ህይወት የፈጠረችው አራደኛ የተሰኘው የማህበራዊ ሚዲያ ገጽ የተለያዩ የአራዳ ቃላቶችን አካባቢያዊ ትርጉም በሰለጠነው ሀገር አርባን ዲክሽነሪ በተሰኘው መልኩ ይከትባል። ህይወት ቃላቶቹን ለመሰብሰብ በዛው በገጹ ላይ ሰዎች አዳዲስ ቃላትን ከነትርጓሚያቸው የሚያሰፍሩበትም አማራጭ አቅርባለች።
በጣም ብዙ አዲስ ቃላት ሁሉም ይፈጠራሉ እና ሁሉንም መከታተል ራሱ ከባድ ነው። ይሄኛው እኔ አሁን የምሰራው ስራ ሰዎች ነው የሚልኩት እና አንዳንዴም ሰዎች ስገናኝ እጠይቃለሁ፣ የምታውቁት ቃል አለ ወይ? የሰማችሁት አዲስ ነገር ወይ? እነሱ ራሳቸው ዝም ብለው ካሉትን ምን ማለት ነው ከየት የመጣ ይመስላችኋል ብዬ እጠይቃለሁ። ለምሳሌ የሆነ ቃል ስሰሚና ሰዎች ነግሻለሁ፣ ይሄ እኮ ከመርካቶ አካባቢ ነው በብዛት እንደዚህ የሚባለው ወይ ጨርቆስ ነው እንደዛ ተብያቃለሁኝ ብዙ ጊዜ እና ከአኗኗራችን የሚመጣ ነው።
ፕሮፌሰር ዘላለም ሊዮ ታዲያ እነዚህ ቃላቶች ቋንቋ ለሚባል ክብር ባይበቁም እንኳን የሚነገሩበትን ቋንቋ ለማበልጸግ ግን ሰፊ የሆነ ሚና አላቸው ይላሉ።
አማርኛ ላይ ለምሳሌ ያሳደረው ተጽዕኖ እኔ ጉዳቱ አይታየኝም። አሁን ኢንስታግራም ወይ በዚህ በዘመናዊው መገናኛ ብዙሃን የሚጠቀሙትን ብዙ አላይም፣ የዛ ብዙም ተጠቃሚ አይደለሁም። ነገር ግን ቋንቋን ያሳድጋል ህብረተሰቡ ከተቀበለው። ለምሳሌ እነሱ ፍሪክ፣ አርደኛ፣ ጀለስ፣ ፍንዳታ፣ ቢጫ አየር ባየር እንዲህ አይነት ቃላትን ይጠቀማሉ እና አማርኛ በሚፈልግ ጊዜ እነዚህን ቃላት ሊወስዳቸው ይችላል። አሁን አየር ባየር የሚለው ቃል እኮ የሁሉም ሰው መጠቀሚያ ሆኗል። በፊት ግን ታክስ የማይከፈልባቸው እቃዎችን ለመግለጽ የወጣ ነበር። እንደው አንዳንድ ቦታ ላይ እንደተረዳሁት ደግሞ ትናንሽ ልጆች አንዳንድ ለታላላቆቻቸው አንዳንድ የሚጠቁሟቸው ወይም የሚነግሯቸው ምስጢሮች ሲኖሩ አየር ባየር የሚል ትርጉም እንዳለውም ሰምቻለሁ። አንዳንድ ጊዜ የአራዳ ቋንቋን ጎጅነቱ የሚያዩ ሰዎች ሊኖሩ እንደሚችሉ መዘንጋት አያስፈልግም። ለምሳሌ የጸጥታ ሰዎች በእነዚህ ቃላት ወደ ታሰበው ጉዳይ አይደርሱ ሊቀሩ ይችላሉ። ስለዚህ በእነሱ አይነት ሲታይ ለምሳሌ ይሄ ጎጂ ሊሆን ይችላል። ግን በተደጋጋሚ እንዳልኩት ቀረብ ብሎ ማጥናት ብዙ ሰው ይጠቀምበታል እና ቋንቋን በቃላት ደረጃ በመጠኑም ቢሆን ሊደግፍ የሚችል ይመስላል። አሁን እነዚህ ሰዎች ግለሰቦች የጀመሩት ጥናት ነው ወደ ዲጂታል ነገር ማሳደግ ውስጥ ከገቡ ውጤቱን ማየት ነው። እንግዲህ እኛም እነሱን ልናግዛቸው እንችላለን፣ እነሱም እኛን ሊያግዙ ይችላሉ። በአጠቃላይ ሁሉም ሰው ቋንቋውን ሊያሳድግበት ይችላል።
ፕሮፌሰር ዘላለም ሊዮ እንደ ህይወት ያሉ ወጣቶች እነዚህን ቃላቶች ከተበው ባቆየታቸው መልካም መሆኑን ያራዳ ቋንቋም ይበልጥ ሊጠና የሚገባ መሆኑንም ጠቁመዋል። ህይወት ታዲያ አራደኛ ግጽ ከተለያዩ አካባቢዎች የሚመጡ ቃላቶችን ለመቀበል ዝግጁ መሆኑና ሰዎችም ሊሳተፉ እንደሚገባ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የቅዳሜ ምሽት ፕሮግራማችን እየተገባደደ ነው። ወደ ድሬዳዋ የሚወስደን አንድ ቅንብር ይቀርናል። ወደ ዝግጅቱ ከመላፋችን በፊት ያለም ከበደን አራዳን ልጋብዛችሁ። በመጨረሻው በቀጣዩ የቅዳሜ ቀንብራችን በድሬዳዋ ለግለሰብ አልሚ የመሰጠቱ ውሳኔ ከአንድ ዓመት በላይ ሲያወዛግብ የነበረው አንጋፋው የምድር ባቡር ክለብ ሁለገብ ሜዳ በቅርቡ ንብረትነቱ የግለሰብ ሳይሆን የህዝብ ሆኖ እንዲቀጥል ያስተዳደሩ ካቢኔ ውሳኔ ሰጥቶበታል። በዚህም በሜዳው ይገለገሉ የነበሩ የከተማዋ ወጣቶች ደስተኛ መሆናቸውን ለአሜሪካ ድምጽ ገልጸዋል። ሜዳው በህዝብ መዋጮ ለምቶ የህዝብ ሆኖ እንዲቀጥል እንደሚፈለግ የመንግስት አመራሮችና የስፖርቱ ማህበረሰብ አስታውቀዋል። አዲስ ቸኮል ተጨማሪ ያለው።
ለድሬዳዋ ከተማ ምስረታ መነሻ የሆነው የቀድሞ የኢትዮ ጅቡቲ ምድር ባቡር በድሬዳዋ ብሎም በአገሪቱ እግር ኳስ ላይም ጉልህ ሚና ነበረው። የምድር ባቡር እግር ኳስ ክለብ በተለያዩ ጊዜያት ለኢትዮጵያ ብሔራዊ ቡድን የተጫወቱት አህመድ ጁንዲ፣ በከሪ አደም፣ ኬኔዲ ደምሴ፣ ኤልያስ ሙሜና ሌሎችን የሚያፈራ ግዙፍ ክለብ ነው። የዚህ ግዙፍ ታሪክ ባለቤት የሆነው የምድር ባቡር ክለብ አሁን ባይኖርም የክለቡ ሁለገብ ሜዳ ግን ለከተማ ወጣቶች ዋነኛ ጊዜ ማሳለፊያ ሆኖ አንድ ክፍለ ዘመን በላይ ተሻግሯል። ክለቡ በእግር ኳስ ከተማ ታሪክ ይኖረው እንጂ በሜዳ ቴኒስ፣ ቅርጫት ኳስ፣ መረብ ኳስ፣ ቡልና ሌሎችም ጨዋታዎች በርካታ ስፖርተኞችን ያፈራ ነው። ከዚህም ባሻገር ኤግዚቢሽንና ባዛር ለማዘጋጀትም በከተማ ተመራጭ ከሆኑ ቦታዎች የሜዳ አንዱ ነው። ባለፈው አመት የባለ ታሪክ ሜዳ ለአንድ ግለሰብ ባለሀብት ሊሰጥ መወሰኑ ሲሰማ ብዙ አይነት ምላሽ ነበር ከህብረተሰቡ የተገኘው። በዘመናዊ መልኩ በግለሰብ ይዞታነት ሊለማኑ መባሉን የደገፉ ቢኖሩም ህዝባዊ ሆኖ መቀጠሉን የፈለጉ በርካቶች ግን ውሳኔውን በማህበራዊ ሚዲያ ተቃውመውታል። በወቅቱ የነበሩት የምድር ባቡር ድርጅቱ አመራሮችም ውሳኔውን በመቃወም ወደ ፍርድ ቤት አመርተው ውሳኔውን በጊዜያዊነት አሳግደው ነበር። ይሁንና በሂደት የወለገብ ሜዳ ይዞታነቱ ወደ ባለሀብቱ መዞሩ አልቀረም ነበር። እስከዚህ ጊዜ ድረስ በሜዳዎቹ ጫወቱ የነበሩ የከተማ ወጣቶች ከአንድ አመት በላይ ምንም የተለየ ነገር አላጋጠማቸውም ነበር። ሆኖም ቦታውን ለማልማት ፈቃድ ያገኙት ባለሀብት ወጣቶችና ጊዜያቸውን እዚያ የሚያሳልፉ አረጋውያንን ከግቢው አስወጥተው ሜዳውን ማስቆፈር ሲጀምሩ ግን ተቃውሞ እንደገና ተነሳ። ይሁንና ቁፋሮ ብዙም ሳይቆይ እንዲቆም ተደረገ። ከምድር ባቡር ውጪ ሌላ አማራጭ አልነበራቸው። የከዚራ ዲፖ እና ነምበሯን ወጣቶች እንዲሁም ከእግር ኳስ ውጪ ለሌሎች ስፖርታዊ ጨዋታዎች ከልዩ ልዩ የከተማ ሰፈሮች ወደ ምድር ባቡር ሜዳ ይሄዱ የነበሩ ስፖርት ወዳዶችም ሌላ አማራጭ መፈለግ ጀመሩ፣ ወይም በአማራጭ እጦት በየቤታቸው ተቀመጡ። በዚህ መካከል ነበር የከተማዋ ከንቲባ ከድር ጀዋር የስፖርት ቤተሰቡን ድንገተኛ ስብሰባ የጠሩት። ከቀኑ 9 ሰዓት እስከ ምሽቱ 2 ሰዓት በቀጠለ ውይይት ላይ ብዙ ነገሮች ተነስተዋል። የብዙዎች ትኩረት ግን ታሪካዊ የምድር ባቡር ሜዳ ነበር።
ድሬዳዋ ላይ ካሉ ቀበሌዎች 06 እና 03 ላይ ምንም አይነት ሜዳዎች የሉም። 06 የሚጠቀሙ ሜዳዎች አብዛኛው ጎርፍ ያበላሽበታል። ስለዚህ ምንድነው ተቻችለን ምድር ባቡር ላይ ነው የምንሰራው። ከበሉ ላይ ያለውን ምድር ባቡርን ካልተጠቀምን ወጣት ወዴት ይሄድ? አብዛኛው ወጣት እኮ አሁን ምድር ባቡር ከተሰጋ በኋላ ራሱ ሱስ ውስጥ የገባው ኳስን ከነተተው ማለት ነው። ስለዚህ አሁን መንስኤው ምንድነው? ሜዳ ቅየራ ሳይደረግ ምድር ባቡር ለግለሰብ ተሰጠ።
ልማት ከሆነ ሚለማ ነገር ይልማ፣ ግን የዛ አከባቢ ተጠቃሚዎች ቦታ ተዘጋጅቶላቸው ሁለተኛ የሚጠቀሙበትን ቦታ ተዘጋጅቶላቸው መሆን አለበት እንጂ ይልማ ብቻ ሳይሆን ለአማራጭ ተዘጋጅቶላቸው መሆን አለበት።
ክልል ስንሄድ የሚጫወቱት በሳር ሜዳ ላይ ነው። እዚህ ደግሞ የምንጫወተው ኖርማል አዋራ ሜዳ ላይ ነው። እና እዚህ ላይ የፕሮፌሽናል እግር ኳስን የፕሮፌሽናል ስቴዲየምን ሳርን ያለመልመድ ችግር እዛም ሄደን እንደ ድሬዳዋ ምን እያልን ነው ተግዳሮት እያመጣብን ነው፣ ችግር እየሆነብን ነው። ስለዚህ ዛሬ ላይ ሰሞን ተነስተው ፕሮፌሽናል እግር ኳስ በዚህ መንገድ የምትጫወቱበት መንገድ ዘርግቻለሁ፣ ከጎኑ እንደዚህ አይነት ዲዛይን ያለው ይሄና ለዝ የሚችል ሰው ባለይና አልኮኮብ ሆቴል የሚችል ነገር እሰራለሁ ብሎ ከመጣ why not interested ማንሆንበት? ለምን ለእግር ኳሳችን ማደግ አናስብም? እርግጥ ነው ፕሮጀክት የሚጫወቱ ልጆች ያሳስቡኛል።
የድሬዳዋ አስተዳደር ከንቲባ ከድር ጀዋር ለግለሰብ የተሰጠው የምድር ባቡር ሁለገብ ሜዳ ካርታ እንዲመክን የአስተዳደሩ ካቢኔ መወሰኑን ለስፖርት ቤተሰቡ ይፋ አድርገዋል።
ማልማት ይፈልጋል ይሄ ልጅ፣ ቦታው ደግሞ ተሰጥቷል። የስ ተሰጥቷል። ምን ማድረግ አለብን? ተለዋጭ ቦታ እንደምንሰጠው እርግጠኛ ሁን ብያለሁ። ግን ይሄ ደግሞ የህዝብ ነው። ድሬዳዋ ከተማ ይሄ የድሬዳዋ ሀብት ነው፣ ቅርጽ ነው፣ ታሪክ ነው። ሁለተኛ ደግሞ ሜታውን ነው፣ መሀል ከተማ ያለው ነገር ነው።
ውሳኔውን ተከትሎ ወጣቶችና በምድር ባቡር ክለብ ጊዜያቸውን ያሳልፉ የነበሩ አረጋውያን ወደ ሜዳው ተመልሰዋል። ፈርሶ የነበረውን የእግር ኳስ ሜዳ ዳግም ለመስራት እንቅስቃሴዎች መኖራቸውን አይተናል። በጅማ ከተማ ለሚካሄደው ሀገር አቀፍ ወጣቶች ውድድር እየተዘጋጀ ያለው የ03 ቀበሌ ታዳጊዎች እግር ኳስ ቡድንም በሜዳ ቴኒስ ሜዳ ጊዜያዊ ልምምድ መስራት ጀምሯል። የቡድኑ አሰልጣኝና ተጫዋቾች በካቢኔ ውሳኔ ደስተኛ መሆናቸውን ገልጸዋል።
ኮች ጌዲዮን ብሩክ እባላለሁ። ያንዱ ሰበንቲን አሰልጣኝ ነኝ። ያው ውሳኔው ደስ ይላል። ይኸው ሊኑን ለምታያቸው ሽማግሌዎች እዚህ ጋር የምታያቸው ቢያንስ በትንሹ ይሄ ሜዳ ከ1500 ሰው በላይ ሰው ይጠቀምበታል ይሄ ሜዳ እና ያንን ሁላ ሰው ማጣት ማለት ድሬዳዋ ላይ በጣም ገባል። ስለዛ ያው ውሳኔው ደስ ብሎኛል።
ከዚህ ጋር ብንቆነ እኛውን ላልባሌ ቦታ ምናምን ስለሚሆን መንግስት እንደዚህ
አብዛኞቹ ስፖርት ቤተሰቦች ታሪካዊ ምድር ባቡር ሜዳ የህዝቡን እንዲከተል ፍላጎታቸው መሆኑ ከከንቲባው ጋር በአካሄዱት ውይይት አስተውቀዋል። የ03ቱ አሰልጣኝ ጌዲዮን ብሩክም በሁለት አቅጣጫ ዋና መንገድ ዳር ያለው የሜዳው ይዞታ ገቢ የሚያስገኙ ህንጻዎች ተገንብተውለት ምድር ባቡር ክለብ በቂ ገቢ እንዲኖረውና ራሱን እንዲችል ይመኛል። ህዝባዊ መገልገያዎችና ታሪካዊ ቅርሶችን ለልማት በሚል ለግለሰቦች መስጠትና ፍርድሶ መስራት አዲስ አበባን ጨምሮ በተለያዩ ቦታዎች ላይ በተደጋጋሚ ያወዛገበ ያለ ጉዳይ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል
የተከበራችሁ አድማጮቻችን፣ የቅዳሜ ምሽት ፕሮግራማችን በዚሁ ይጠናቀቃል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። ነገ በሌላ ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጅት ታየ ነኝ። ሰላም፣ በደህና አደሩ።